ነገር እናቴን በጣም አሳዘነ። ከስነ ጽሁፍ ልትለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ። ማትሪክ እንደነገ ሰኞ ነው ቀኑ ትዝ ይለኛል ለመውሰድ ማታ ቆይስ አንድ ገጽ እንደው አንድ ገጽ እያልኩ አልጨርሰው እንዴት ማድረግ አልኩና በቃ እሱን አንብቤ ነጋ በዛው ገባሁኝ። ፈተና ደሰት
የበርካታ መጽሐፍት ደራሲ ነው። 4 የሐሳብ ወለድ መጽሐፍት፣ 3 የምርምርና ጥናት ወይም ሙያ ነክ መጽሐፎችና
የ4 የዓለም ታዋቂ የፍልስፍና የስነ ልቦናና የስነ ጽሑፍ አዋቂዎች የህይወት ፍልስፍና የሚመረምር
የጀርመኑ አድሬስተን ዩኒቨርሲቲ የኮምፒውተር ኔትወርክ መምህርና ተመራማሪው ፕሮፌሰር ዋልተ ንጉስ ዳርጌ። ዶክተር ዋልተ ንጉስ ዳርጌ ደርዝ ላለው የህይወት ወግ ተገናኝተናል። ጥቂት አመታት በፊት አይነተኛ የሚባለው ስራ ዙሪያ የምንነጋገር እድል አግኝተን ነበር። በድጋሚ እንኳን ደህና መጣ።
እንኳን ደህና ቆየ አሉላ፣ ስለጋበዝከኝ አመሰግናለሁ።
ዶክተር ዋልተ ንጉስ፣ በአንድ ልብህ የሳይንስ ሰው፣ በሌላው ደግሞ የሳይንሱን የምርምር ስራዎችህን ያህል የኪነ ጥበብ ሰው፣ በርከት ያለ መጽሐፍት የጻፍ ደራሲ ነህና በጎልማሳ ዕድሜም ብትሆን አንተ ብዬ እንድንወያይ ነው አንተም የመረጥከው። በቅድሚያ ስራዎችህን ላስተዋውቅ። 8 መጽሐፍት ነው የደረስከው፣ 4 ልቦለድ ስራዎች በ2005 ዓ.ም የደረስከው። የመጀመሪያው The Eunuch and the King's Daughter በአማርኛው ጃንደረባውና የንጉሱ ሴት ልጅ በሚል ተርጉመነዋል። ከዚያ ከ6 ዓመት በኋላ በ2011 ያሳተምከው የሙያ ነክ መጽሐፍ Fundamentals of Wireless Sensor Networks ዛሬ መደበኛ የትምህርት መማሪያ መሆን ጭምር የበቃ ነው። በ2016 ዓመተ ምህረት የጻፍከው ኤርሚያስ በዚያው 2016 ዓመተ ምህረት የታተመው ለመጀመሪያ ጊዜ የመነጋገር እድል የሰጠን መጽሐፍ The Reason for Life የዓለማችንን 4 ታላላቅ ሰዎች ለህይወት ያላቸው አመለካከት ምን ይመስላል የሚለው ትልቁ ስራ። ከአንድ አመት በኋላ የታተመው Principles of Ubiquitous Sensing ሌላ ሙያ ነክ ስራ ነው 2017 ዓ.ም። በ2018 Pregrination የተሰኘው ሌላ መጽሐፍ አለ። እንዲሁም በ2021 የታተመው የመጀመሪያውን የቀደመው ስራህን መልሰህ የጻፍከው Princess Mersabelle የተሰኘው መጽሐፍ ይገኙበታል። ከሚቀድመው ጥያቄ ብነሳ የሙሉ ጊዜ መምህር ሆነ በተለይ የልቦለድ ስራዎች ይህን እነኚህም ሁሉ መጽሐፍት ለመጻፍ ጊዜው ከየት ተገኘ ለሚለው ምንድን ነው መልስ?
ያው የምትወደውን ነገር ስትሰራ ቀን እየጠበቅ ወይንም ቀጠሮ ቀጥረህ አይደለም የምትሰራው። ከልብ ከወደድከው እና ራስህን ደግሞ ለዛ ነገር ካዘጋጀ ዲሲፕሊን ካደረግ በእያንዳንዷ ሰዓት በእያንዳንዷ ቀን ሁል ጊዜ ነው የምትሰራው እና በአመታት ደግሞ የነዚህ ሁል ጊዜ ስራዎች ጠረቅም ፍሬ ሆኖ ይወጣል። እንደዚህ ብዬ ነው የምገልጸው። የኔን ስራዎች ሁል ጊዜ ስለምሰራ አንዱ በአንዱ ላይ እየገነባ አንዱ ሌላውን እያጠናከረ እያነጸ ስለሚሄድ ነው እነዚህ ነገሮች ወደ ፍሬነት የበቁት።
በእርግጥ ሁሉንም ሰዓትን እንደምትጠቀም መረዳት ይቻላል። ከዚህ ሁሉ ከምርምር ስራዎችም ልብህ ያለበት የስነ ጽሁፍ ጉዳይም ተርፎ በመዝናናት መልክ አንዳንድ ነገሮችን ለማድረግ የሞከርክበትን ተመልክቻለሁ። እዚህ የምናውቀውን በረዶ የመሰለ ባለበት በአውሮፓና በአሜሪካ ተወልደው ያደጉት በእርግጥ በቀላሉ የሚካኑ ጥበብ ቢሆንም ልጆችህ ሊያጠኑ፣ ሊማሩ፣ ሊለማመዱና በቀላሉ ሊያደርጉ ይችላሉ። አንተ በመጣህበት ከኮሌጅ በኋላ ባለ እድሜ የልጅነትና የታዳጊነት እድሜ ካለፈ በኋላ ሲመጡ ግን ፈጽሞ የማይቻል የሚመስለውን ጥበብ እንዴት አድርገህ እንደተማርክና እንደተቃንክ እርግጠኛ አይደለሁም። አድማጮች የማያዩትን የቪዲዮ ምስል እያየሁ ነው የምጠይቀው።
የሆነው ነገር ምንድን ነው? 2 ያላሰብኳቸው ግን አንዱ ሌላውን የረዳበት ነገር የሆነው ወደ ጀርመን ከመጣ በኋላ ዊንተሩ የበረዶ ጊዜ ሲመጣ በጣም አስቸጋሪ የሆነ ለሰውነት ብቻ ሳይሆን ለመንፈሳዊ ጤንነትም የለመድኩት አይደለም። ሁል ጊዜ ፀሐይ እንዳለች ኢትዮጵያ ውስጥ ስትኖር ሁሉ ጊዜ ፀሐይ አለች እና የዛ ሳይድ ኢፌክቱ ምንድን ነው? ጊዜ የሚለወጥ ጊዜ የሚቀየር አይመስልም። ጀርመን ስመጣ በሰመር ነው የመጣሁት ነሐሴ ላይ
በፈረንጆች በጋ ለኢትዮጵያውያን አድማጮች ይቀርብ ለማድረግ
እና በጣም አረንጓዴ ነው፣ አካባቢው በሙሉ ህይወት የለበሰበት ጊዜ ነው። ከኢትዮጵያ ጋር ብዙ አልተለያየብኝም። ዊንተሩ ሲመጣ ወይንም የበረዶ ጊዜ ሲመጣ ግን ሁሉ ነገር ጭራለ፣ ዛፎች ቅጠላቶቻቸውን ሰጡ፣ ህይወት ያለ አይመስልም። እና ከቅዝቃዜው በተጨማሪ ትልቅ መንፈሳዊ ድብት ውስጥ አስገባኝ። ጀርመን ብዙ እንደምቆይ ስላሰብኩኝ ይሄ ነገር እንዲህ መቀጠል የለበትም ብዬ አሰብኩ። እና የመጀመሪያው ነገር ምንድን ነው? እዚህ ከበረዶ ጋር መታረቅ አለብኝ። በቃ በረዶ ወደዛ አለብኝ። የማይቀርልን እንግዳት በቀሳሞ እንደሚል የሀገራችን ሰው ይሄን አሳመንኩት አምሮዬን። ሁለተኛው ስፖርት መስራት አለብኝ። በፈረንጆች አቆጣጠር 2000 ላይ ነው ወደ አውሮፓ የመጣው። ኦልሞስት በረዶ ወራት ከገባ በአንደኛ ወር መሮጥ ጀመርኩኝ። ሬጉላርሊ በቃ ቢያመኝም ባያመኝም ስራ ቢበዛም ባይበዛም መሮጥ ጀመርኩኝ። በከፊል የዊንተሩን ችግር ይሄ ሩጫው እንድቋቋመው ረዳኝ። ከዛ 2011 ላይ የሳይንቲፊክ ንግግር እንዳረግ ስዊትዘርላንድ ክሎስተር የምትባል ትንሽ ከተማ ውስጥ ተጋብዤ ሄድኩኝ። እዛ ሲሄድ ጊዜው የበረዶ ጊዜ ነው። በጣም በጣም ስዊትዘርላንድን የምታውቁ ሰዎች ካላቸው በተራራዎች የተሞላች ሀገር ናት። በአልፕስ ተራራዎች የተሞላች ሀገር ናት እና በጣም አስደናቂ ነው። እና ከመልክዓ ምድሩ ከበረዶ ጋር በጣም ባላሰብኩት ሁኔታ ፍቅር ያዘኝ። በጣም ወደድኩት። እኔም በልጅነቴ አንቻሮ በምትባል ተራራማ አካባቢ ነው ያደግኩት። ምናልባት ያ የልጅነት ስሜቴን ረድቶ ይሆናል ለዚህ ፍቅር። ስለዚህ በቃ ያንን ጸጋ ያንን ውበት የግሌ ማድረግ ፈለግኩኝ። አንደኛው መንገድ ስኪንግ መማር ነው። ጥሩ ነገሬ ነገሮችን በቀላሉ መማር እችላለሁ፣ ህመምን መታገስ እችላለሁ። ስለዚህ ከስኪ ጋር ያኔ ተዋወቅኩኝ። በቃ ከዛን ጊዜ ጀምሮ በየአመቱ ወይ ስዊትዘርላንድ ወይ ኦስትሪያ እየሄድኩኝ አሁን ደግሞ መጀመሪያው ሁለቱ ልጆችን በጣም ጎበዞች ናቸው በበረዶ በመንሸራተት ከእነሱ ጋር በየአመቱ እየሄድን እንሸራተታል። ይሄ ነው ታሪኩ።
ግርም ነው። ለየት ያሉ ነገሮችን የምታይበትን ደግሞ ለምትወደውም ጊዜ የምትሰጥበትን ያሳያል በሚል ነው ያነሳሁት። የአራት ልጆች አባት ነህ። ቀደም ብዬ ያነሳኋቸውን ስራዎች እነኚህን ሁሉ የቤተሰብ ኃላፊነቶች ይዘህ ነው የምትሰራው። ለአድማጮቻችን ጥሩ ምሳሌ የሚሆን ይመስለኛል። ወደ ሌላው ጭብጥ ልሻገር። በቀደምት ጸሐፍት የፍልስፍና የስነልቦናና የታሪክ ሰዎች ስራዎች በእጅጉ ትመሰጣለ። ሙሉ ስራ የሰራህበትን ቀደም ብዬ የጠቀስኩትን የአራቱን የዓለማችንን እውቆች የቶልስቶይን፣ ዶስቶቭስኪን፣ ፍሮይድንና አንስታይንን አንስተናል። እሱን ሙሉ ሰዓት ስራ የሰራኸውን ያህል እንዲሁ በስራው የተመሰጥክበትን አንድ ታዋቂ አሜሪካዊ ገጣሚ ታነሳለ። ቴስ ኤሊየት የተሰኘው ገጣሚ ለየት ባለ አገጣጠሙ ጭምር የሚታወቅ ነው። ስለ ጊዜና የሰው ልጅ ህይወት፣ ስለ ወንዝና ባህር የሚያነሳው ነገር ይጠቀሳል። አንተ ለዚህ ጥያቄ መነሻ በሆነኝ ስራ ላይ ትተነትናለህ። በአራት መስመሮች አራት ስታንዛ የተጻፉ ግጥሞች ዘ ድራይ ሳልቬጅ ስለተሰኘው የግጥም ስራው ነው ትንታኔ የምታቀርበው። ዋልተ ንጉስ፣ አንተ የሥነ ጽሑፍ መምህር ብትሆን ኑሮ ይቀል ነበረ እዛ ጋር አንተ መጠበቅ። እንዴት ነው በዚህ ደረጃ በዚህ ጥልቀት እንዲህ ያለውን ነገርም መመርመርና ሐሳብህን ማካፈል የመረጥከው?
ከቲኤስ ኤሊየት ጋር ብዙ ገጣሚዎች አሉ የምወዳቸው፣ ኢትዮጵያውያኖችም ኢትዮጵያዊ ያልሆኑ። ለምሳሌ ፑሽኪን አንደኛው በጣም የማከብረውና የምወደው ገጣሚ ነው። ጸጋዬ ገብረ መድኅን ወደ ሀገራችን ስንመጣ ቲኤስ ኤሊየት ጋር ግን ራሴን ህይወት በሱ ውስጥ የማገኛቸው በርካታ መንገዶች አሉ። ቲኤስ ኤሊየት አሜሪካዊ ነበር። ሴንት ሉዊስ በምትባል ከተማ ውስጥ ነው ተወልዶ ያደገው። የሃርቫርድ ዩኒቨርሲቲ ተማሪ ነበር። ከዛ ለምርምር ጉብኝት ወደ አውሮፓ ይመጣል። ወደ እንግሊዝ ሀገር ይመጣልና ላለመመለስ ይወስናል። ከእንግሊዝ ሀገር ህይወት፣ ከእንግሊዝ ሀገር ስነ ጽሁፍ ህይወት፣ እዛ ካገኛቸው ጓደኞች ጋር መለያየት ስላልፈለገ ይመጣል እና እንደ መጤ ሆኖ ደግሞ እንግሊዝ ሀገር ሲኖር የተሰማውን በቀላሉ እረዳዋለሁ እኔ ስለተሰሙኝ ማለት። ከሁሉ በላይ ግን ቲኤስ ኤሊየት በህይወቱ ደግሞ በርካታ ስብራት አጋጥሞታል። ስለ ጽሁፉ ሁሉ መሰረት የሆነው ለምሳሌ ቲኤስ ኤሊየት ወደ እንግሊዝ መጥቶ ላለመመለስ ሲወስን ቪቪያን የምትባል ልጅ ጋር ይተዋወቅና ጓደኞችንም ቤተሰቦችንም ባስደነቀ ሁኔታ በፍጥነት ይጋባል። ግን ከተጋቡ በኋላ ትዳር እንዳሰቡት አልሆነም። ቪቪያን የአእምሮ በሽተኛ ነበረች። ይሄ የአእምሮ በሽታ ሰውነቷ ላይ በተለየ ፍቅር ህይወታቸው ላይ ከፍተኛ ተጽዕኖ ያደርግ ነበር እና ይሄ በጣም ትልቅ የህይወቱ ስብራት ወይም ዲስአፖይንትመንት ሆነ እና ይሄ ነገር ምን ያስገድደዋል? ወዲያውኑ የሆነውን የህይወት ጉዳይ ይሄ ኢሚዲየት የሆነውን የህይወት አፌር ብቻ ሳይሆን ስለ ህይወት መሰረታዊ ሁኔታ መመርመር ጀመረ። አሁን ሁለቱ ታላላቅ የሚባሉት ግጥሞቹ ዘ ዌስትላንድ እና ፎኳቲቭስ እነዚህ ነገሮች ላይ ነው የሚያተኩሩት። የህይወትን ትርጉም የፈለገበት የመረመረበት እና በመጨረሻም ያገኘበት ለሱ እርካታ የሰጠውን መልስ አግኝቷል እና እነዚህ ነገሮች ከራሴ ህይወት ጋር ይገናኙብኛል እና ቲኤስ ኤሊየትን ዝም ብሎ እንደ ተራ ሰው ማንበብ አልችልም። በጣም በጣም በቃ ለኔ ብቻ እንደሚናገር ሰው
እንዲሰማ ያደርጋል።
ማን ነገር እንደሚናገር ሰው ነው ማደንቀው እና ከዚህ የተነሳ ነው የቲኤስ ኤሊየት ስራዎች መረመርኩት እና ከመረመርኩት ደግሞ ለሌሎችም ለማካፈል የወደድኩት።
እንዴት ዘ ድራይ ሳልቬጅ መረጥ? አይነተኛ የሚሰኝ ስራው ለምሳሌ ቅድም የጠቀስከው ዘ ዌስትላንድ አንዱ ነው። ሌሎች ስራዎችም አሉት። እንዴት መረጥክ ዘ ድራይ ሳልቬጅ? ምንድን ነበር ምክንያቱ?
ቲኤስ ምሳሌያዊ ሲምቦሊክ የሆነ ግጥም ነው እና ስለ ሰው ሰውነት ነው የሚያወራው። በወንዝ፣ በባህር፣ በውቅያኖስ፣ በውሃ እየመሰለ ግን ጆሮዋቸው ለተሳል እና ለለመዱ ሰዎች ሊገባ በሚችል መልኩ ስለ ሰውነት ይሄ ፊዚካል ስለሆነው ይሄ ሰውነት ቦዲ ነው የሚናገረው። ይሄ ሰውነታችን ከኛ ጋር ምድር ላይ ባለ ዘመን ሁሉ አብሮን ይጓዛል። መጀመሪያ እንዳለ ራሱ አናውቀው አስቸግረንም አይከብደንም እንደውም አገልጋያችን ነው። ብዙ ዓለምን የምናውቅበት ሌሎችንም ሰዎች የምናውቅበት መንገድ ሰውነታችን ነው። አይኖቻችን፣ ምላሶቻችን፣ እጆቻችን፣ አፍንጫችን እና ጆሮችን እነዚህ በሚያሸቱት በሚቀምሱት እና በምንሰማው ነገር ነው ከዓለም ጋር ተራክቦ የሚኖር። ኋላ ላይ ግን ሰውነት ወዳጅ መሆኑ ይቀራል እና በጣም ሲያስቸግረን አንዳንድ ጊዜ በሚለካ ህመም አንዳንድ ጊዜ ደግሞ በማይለካ ህመም ነፍሳችን መሆን የምትፈልገውን እንዳትሆን መንገድ ላይ እየቆመ እያዘናጋ በጣም አስቸጋሪ ባለጋራ ይሆናል እና ስለዚህ ነው የሚያወራው። ለዚህ ነው ይሄኛው ግጥም በጣም የሚናገረኝ።
ዶክተር ዋልተ ንጉስ፣ አሁንም ከድርሰት ስራዎች ጋር እንቆይና ከልብ ወለድ ስራዎች ትይዩ ለመግቢያችን እንደጠቆምኩት ሶስት ሙያዊ የጥናትና ምርምር ስራዎችንም ጽፈሃል። ቀደም ሲል ያነሳሁት በስፋት የመማሪያ መጽሐፍ ለመሆን የበቃው በቴክኖሎጂ ላይ ያተኮረ መጽሐፍ አለ። በ2016 ዓ.ም ከታተሙት ሶስት መጽሐፎች አንድ ሌላ ሙያ ነክ መጽሐፍም አለ። ሁለቱ ቀደም ብለን ያነሳነው ኤርሚያስ የተባለው ልቦለድ ድርሰትህና ረጅም ጊዜ ጥናት ያደረክበት በህይወት ትርጓሜ ላይ ያተኮረ መጽሐፍ አለ። ይህስ እንዴት ሊሆን ቻለ? በአንድ ጊዜ ሶስት መጽሐፍት ናቸው ለህትመት የበቁት። ከልብ ወለዶቹ ትይዩ የሙያ ነክ መጽሐፎችህንም ለንባብ ማብቃት ችለሃል። እስኪ ደግሞ ስለ እሱ አጫውተን።
ይሄ የተሰጠኝ ፖዚሽን ብዙ አውትፑት ወይንም ምርታማነትን የሚጠይቅ ስለነበር፣ በተለይ ደግሞ እኔ በሪሰርቹ ዓለም በምርምሩ ዓለም መቆየት አንድ ሰው ካሰበ ከሌሎቹ ተመራማሪዎች በራሱን እርት አድርጎ የሚለየው ነገር ያስፈልገዋል። አለዛ በጣም ብዙ ኢንቴሊጀንት ከሆኑ ጠንክረው ከሚሰሩ ሰዎች ጋር ነው የምንወዳደረው እና ራሳችን የሚለየን ነገር ከሌለ መዝለቅ አይቻልም። ስለዚህ 2016 ራሴን አሳመንኩት። ከሌላው ሰው የሚለየኝ ዋልተ ንጉስ ሲባል አብሮ የሚታወቅበት ነገር መስራት ያስፈልገኛል ብዬ አሰብኩኝ። ይሄ በዛ ጊዜ የዋይርለስ ሴንሰሮች የሞቁ ርዕሶችም ከምንላቸው አንዱ ነበር።
የተለየ ትኩረት የሚሰጣቸው
ከምንላቸው አንዱ ስለነበረ ከ2006 እስከ 2010 ድረስ በዚህ ቶፒክ ላይ በጣም ብዙ አነበብኩኝ። ሊትሬቸር መውደዴ ትልቁ ጥቅሙ እዚህ ላይም ራሴን በደንብ እንድገልጽ፣ ሌሎች በቀላሉ ሊረዱት በሚችሉት ቋንቋና በሚችሉ ምሳሌዎች እንድገልጽ ረዳኝ። ከዚህ የተነሳ ነው መጽሐፉ ተቀባይነት
እንደው ካነሳው አይቀር ለሌሎች በሚረዱ መልኩ መጽሐፍ የሚለው ትልቅ ይመስለኛል። ሐሳብን ቀላል አድርጎ ማቅረብ የደራሲያን ትልቁ ችሎታ ተደርጎ የሚወሰድ ይመስለኛል። በተለይ ደግሞ እንዲህ ሳይንሳዊ ይዘት ያለው ነገር ሲሰራ አንድ ሰው አንድ ሐሳብ በዛ የተመራመረ የተራቀቀ ሰው ለሕፃን ልጅ ማስረዳት ካልቻለ ችግር አለው ነው የሚባለውና ግልጽ በሆነ ቋንቋ መረዳት በሚችሉት አቀራረብ ማቅረብ ቁልፍ መሆኑን ያመላከትከን ይመስለኛል። የግል ሕይወትህም የስራዎችን ያህል የሚያስደምም በጣም የሚመስጥ ሆኖ አግኝቼዋለሁ። ያለፍክበት ሕይወት፣ የመጣህበት መንገድ በጣም የተለየ ነው። ምንም እንኳን ብዙ ኢትዮጵያውያን የሚጋሩት ቢሆን አንተ ከደረስክበት ቦታ አንጻር ሲታይ ቀልብ የሚገዛ ይመስለኛልና እስኪ የተወሰኑ ነገሮችን ስለ ግል ሕይወትህ እናውራና ተመለሰን ወደ ስራዎችህና ስለ ስነ ጽሁፍ ስለ ህይወት እንነጋገራለን። የህይወት መንገድህን ለሚመለከት ሰው አሁን ከደረስክበት አንጻር ሲታይ ወታደር ልጅ ነህ፣ ወታደር ካምፖች ውስጥ ነው በአብዛኛው ያደግከው። የሚበልጠውን ጊዜ የህይወት ታሪክህ እንደሚናገረው አጭር ጊዜ ነው የተለያየ ቦታ ትቆይ ነበረው። ከባድም ፈተናም የበዛው ህይወት እንደነበር ትገልጻለህ። ከቤትም ውጪ ትለዋለህ ብጥብጥ ወይንም አስቸጋሪ ሁኔታ የነበረው ህይወት እንደነበርና እሱ በጣም ይከብድህ እንደነበር ትናገራለህ። እስኪ አንዳንድ ነገሮችን አጋራን። እንግዲህ ጠንካራ ለሆንክበትም መሰረት የሆነህ ይመስላልና ሌሎችም ካንተ መንገድ መልከት እንዲያደርጉ ያህል ብታጋራን።
አዎ፣ ህይወቴን ዞር ብዬ ከልጅነት ጀምሮ ቤተሰቦችን እስከለቀቅኩበት 18 ዓመት ሆኖኝ ወደ ኮሌጅ እስከገባሁበት ጊዜ ሳስበው ህይወቴ በጣም ጭካኔ ተደጋግሞ የሚታይበት ሁኔታ ውስጥ ነበረ ያለፍኩት። አባቴ ሐኪም ነበር፣ የወታደር ሐኪም ነበር። ስለዚህ ከወታደሮች ጋር ነው ልጅነቴን ያሳለፍኩት። ጎረቤት ይሁን በቤታችን ውስጥ ይሁን ሰዎች መጣላት የተለመደ ነው። መጣላት ደግሞ የቀላል መጣላት አይደለም። አንዳንዶቹ በጥይት ይመታሉ። በተለይ ሴቶች በጣም በቃላት ሊገለጽ የማይችል ስቃይን ያዩ ነበረ። ስለዚህ ልጆች ይህንን ጭካኔ ይዘው ነው የሚያድጉት። ስለዚህ በሰውነትና በጡንቻ የበረታው ያልበረቱትን ያስገዛል፣ እንዲያገለግሉት ያደርጋል፣ የሚፈልጉትን እንዲያደርጉ ያስገድዳሉ። ከቄስ ትምህርት ቤት ጀምሮ እስከ ሃይ ስኩል ድረስ እነዚህ አይነቱ ኦልሞስት የቀን ልምምዶች ነበሩ። ቤትም አባቴ በጣም ኃይለኛ ነው። ከእናቴ ጋር ብዙ ግጭቶች ነበሩ። ከልጆች ጋር ደግሞ የቀረበ ግንኙነት የለውም። ብዙ ጊዜ የሚያሳልፈውን እኔ አድግ በነበረበት ጊዜ በጦር ሜዳዎች ይዞር ነበረ። ምክንያቱም ኢትዮጵያ ሶማሌ ጋር ትዋጋ ነበር። ቁስለኞች ነበሩ፣ እነሱ ማከም ነበረበት። ስለዚህ እነሱ ወዳሉበት ቦታ ይሄዳል። ሳናየው ብዙ ጊዜ ያልፋል እና ከእኛ ጋር ቅርርብ አልነበረውም፣ አናውቀውም ማለት ይቻላል። እሱ ከዛ ወደ ቤት ሲመጣ ልክ ሆስፒታሉን ወይንም ደግሞ በሱ ስር የነበሩትን ሰዎች ያዝ እንደነበረው እኛ ያዘናል ማለት ነው። እና እነዚህ ነገሮች ሲከብዱን ወይንም ደግሞ እሱ ስለማናውቀው አንታዘዝም ስንል ያው ቅጣት ነው የሚጠብቀን። ይሄ ቅጣት ከእናት ጀምሮ እስከ ልጆች ድረስ ይተላለፋል። እንደዚህ አይነት ህይወት ነው ያሳለፍኩት። ቄስ ትምህርት ቤትም በጣም ኃይለኝነት ነበረ፣ ልጆች ይመቱ ነበረ። የፈረስ አለንጋ የሚባል አለንጋዎች አሉ። የተጠየቅናቸው ነገሮች ካልመለስን ወይንም ከረበሽን እንደዚህ አይነት የመገረፍ ተደጋገሙ ነበሩ። ኤሌመንታሪ ስኩልም ሃይ ስኩልም ይሄ ነው የልጅነት ልምምዴ።
ዶክተር ዋልት ንጉስ፣ ይህን ከባድ የሚሰኝ የህይወት መንገድ እንዳለፈ ሰው አይደለም መጨረሻ በትምህርት ቤትም ከትምህርት ቤት በኋላም የተሳካ ለማድረግ እየተጠቀምክበት ይመስላል። ብዙዎች መጀመሪያ ላይ እንደጠቀስከው ከባድ የህይወት ተመክሮ ሲኖራቸው ይህን ጠብ የበዛበት ነገር እያዩ ሲያድጉ እነሱም ላይ የኋለኛው እድሜያቸው ላይ መልካም ያልሆነ ነገርን የማሳደር ተጽዕኖ ነው የሚታወቀውና አንተ እንዴት ከዛ ያመለጥክ? እንዲያውም በአዎንታዊ መልኩ ይኸው ዛሬ ሌሎችን ለማስረዳ ገጠመኞችን ወደ ቀና መመለስ ተቻለ።
ምናልባት ከጄኔቲክስ እንደሆነም አላውቅም። በቃ ከልጅነት ጀምሮ ጠብን በጣም ነው የምጠላው፣ በጣም ሸሸዋለሁ። እናቴ ግን ለትዕግስት መከራን በመቻል ለእኔ ሌላ ትልቋ ምሳሌ ናት። አባታችንን ትታ የምትሄድባቸው በርካታ አጋጣሚዎች ነበሩ፣ በጣም በርካታ አጋጣሚዎች። ግን ልጆችን ያለ አባት አላሳድግም፣ መከራዬን በሙሉ እቀበላለሁ። ለልጆቿ ደግሞ ያየችው አስቀድማ ያየችው በርካታ መልካም ነገሮች ስለነበሩ እሷ ነገሮችን የምትችልበት የነበረውን ነገር አስቤም ሳላስብም ወርሸዋለሁ። ደግሞ በጠብ ውስጥ አለፍኩ ደግሞ ብድም ደግሞ ጠብን የማይወዱ ምሳሌ የሚሆኑ መምህራን ደግሞ ነበሩኝ። የምወዳቸው እንደ ምሳሌ አያቸው የነበሩ በተለይ ሃይ ስኩል ከገባሁ ጊዜ ጀምሮ የባዮሎጂ የኬሚስትሪ መምህራኖችን ሳስታውስ በጣም ጥሩ ምሳሌ የምላቸው መምህራን ነበሩ እና ከሃይ ስኩል ጨርሼ እስከምወጣ ድረስ እንደዚሁ ጨካኝ እና ቁጡ የሆኑ አጃቢዎች ህይወቴን የከበቧት ቢሆኑም ደግሞ አመፅን የሚጠሉ ጭካኔን የሚጸየፉ መልካም የሆኑ ሰዎች በቤትም በጎረቤትም በትምህርት ቤትም ደግሞ ነበሩ። እኔ ሁለተኛውን መረጥኩኝ።
ሁለተኛውን በእርግጥ መርጠሃል። ዶክተር ዋልተ ንጉስ፣ የትምህርት ቤት እና የልጅነት ጊዜህን ትንሽ ገፋ አድርገን ወደ ስነ ጽሁፍና በአጠቃላይም ስለ ህይወት ያለህን ምልከት ወደሚመለከተው ውይይታችን ክፍል እናመራለን። በትምህርት ቤት እንዲህ ፈተና እንደበዛበት ቤተሰብ ውስጥና የአካባቢ ሁኔታ እንዳደገ ልጅ ሳይሆን እስከ አስረኛ ክፍል ድረስ በጣም ጎበዝ ተማሪ ነበርክ። ከክፍል አንደኛ እየወጣህ ነው የደረስከው። 11ኛና 12ኛ ክፍል ስደርስ ግን የተወሰነ ነገር የተለወጠ ይመስላል። መልካም የሚሰኝ ምናልባትም የኋላ እድሜህ ላይ የረዳ ነገር ግን በዛ ሰዓት ሁኔታዎችን የቀየረ አጋጣሚ ተፈጠረ። ይህም ለስነ ጽሁፍ ያደረብህ ፍቅር ነው። በጣም ረጅም ሰዓታት ታነባለህ። ከመደበኛው ትምህርት እስኪያናጥብህ እንዲያደናቅፍም ምክንያት የሆነ ይመስላል። 11ኛና 12ኛ ክፍል ትምህርትህ እንደ ቀደሙት ክፍሎች መጥፎ የሚባልም ባይሆን ከፍ ያለ አልነበረም። በሁለተኛ ደረጃ መልቀቂያ ፈተናም ያመጣኸው ውጤት በጣም ከፍተኛ አልነበረም። እስኪ ንገረን፣ ከስነ ጽሁፍ ጋር የተዋወቅበት ጊዜ እናም የተከተሉት ሁኔታዎች ከፍተኛውን ትልቁን የሁለተኛ ደረጃ መልቀቂያ ፈተና ከምትፈተንበት አንድ ቀን በፊት ተማሪ ስለ ፈተናው በሚጨነቅበት አንተ የልብ ወለድ መጽሐፍ ታነብ ነበር። መጽሐፉንም ታስታውሳለህ። የውበት ወጥመድ የተሰኘውን መጽሐፍ ስታነብ አድረህ እንደተፈተንክ ነው የተረዳሁት። አጫውተን እስኪ።
እኛ ቤት መልካም የሚባለው ነገር መጽሐፍት በጣም ይወደዳሉ። ከልጅነታችን ጀምሮ ታሪክ እየሰማን ነው ያደግነው፣ መጽሐፍ እናነባለን። በስነ ጽሁፍ አለንጋ ግን በጣም የተገረፍኩት 8ኛ ክፍል እያለ ታላቁ ወንድማችን ማታ ማታ ላይ ለቤተሰቡ በሙሉ መጽሐፍ ያነባል እና ታራስ ቡልባ የሚባል የራሻ መጽሐፍ ያነብልን ነበረ። በጣም በጣም ልቤን ነካው ይሄ ታራስ ቡልባ የሚባል መጽሐፍ። ከታራስ ቡልባ ቀጥሎ ሳይላክ የቀረ ደብዳቤ የሚል አጭር ኖቭል አነበበን እና ከዛ ጊዜ ጀምሮ እስከ ዛሬ ድረስ የተከተለኝ በቃላት ልገልጸው ማልችለው ነገር ምንድን ነው? አንድ ነገር ስወድ በጣም በጥልቅ ነው የምወደው። በጣም በጥልቅ በቃ ሁሉ ነገሬን እስኪገዛ ድረስ እወዳለሁ እና የታራስ ቡልባና የሳይላክ የቀረ ደብዳቤ በቃ ለስነ ጽሁፍ ማረው። ከዛ ቀጥሎ አስታውሳለሁ ብቀላ የሚል መጽሐፍ ነበረ። እሱንም እንደዚሁ አንብቦልናል። እስከ 10ኛ ክፍል አንደኛ የወጣሁት ብዙም ዝግጅት ስላልጠየቁ ነው እንጂ ልቤ ሁሌ እንደተከፋፈለ ነው። በእርግጥ ሂሳብና ሳይንስ በጣም እወዳለሁ፣ ሳነባቸው በጥልቅ ስሜት ስለማነብ አስታውሳቸዋለሁ። ግን ስነ ጽሁፎቹንም ያኔም ቢሆን ማንበብና በእነሱ መማረክን አላቋረጥም። 10ኛ ስሆን ግን የስነ ጽሁፍ ያለኝ ፍቅር በጣም እየበረታ ስለመጣ አሁን ትምህርቱም ደግሞ ዝግጅት እየጠየቀ መጣ። ለዚህ ነው ልዩነቱ ጎልቶ የታየው። 11ኛ ክፍል አስታውሳለሁ፣ 8ኛ ነው የወጣሁት። ቤት በጣም አሳዘነ ይሄ ነገር፣ እናቴን በጣም አሳዘነ እና ከስነ ጽሁፍ ልትለየኝ ያላደረገችው ነገር የለም። መጽሐፍቶች መደበቅ ጀመሩ፣ ከቤት እየተሰበሰቡ መቆለፍ ተጀመረ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራው አነብ ነበር። ከዛ በኋላ በቃ መቆጣጠር አለ። ደግሞ የሚገርም ጥሩ ጥሩ መጽሐፍ መጡ። ሰመመን የሚባል መጽሐፍ፣ የሲሳይ ንጉሱ መጽሐፍ ወጣት፣ በጣም በርካታ መጽሐፎች በቃ ልቤን ሰረቁ። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ፣ ራሱ የአማርኛ መምህራችን። ስለዚህ እያወራ እኔ እንዴት ነው ምተው ሳላነብ እና ማትሪክ እንደነገ ሰኞ ነው ቀኑ ትዝ ይለኛል። ለመውሰድ ማታ ቆይ አንድ ገጽ እንደው አንድ ገጽ እንደው አንድ ገጽ እያልኩ አልጨርሰው እንዴት ማጠር አልኩና በቃ እሱን አንብቤ ነጋ፣ በዛው ገባሁኝ ፈተና ደሰተ።
አሉላ ከፕሮፌሰር ዋልተ ንጉስ ጋር ያደረገው ቆይታ ዘለግ ያለ ነው። ቀሪውን ጨምሮ ሙሉውን የቪዲዮ ቃለ ምልልሳቸውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖርላችኋለን።